የተማሩትን መምሰል የሚለውን ትምህርት ዛሬም ቀጥለን እንመለከታለን። በቅድሚያ ግን እግዚአብሔር አምላካችንን እናመሰግናለን። ይህንን ፕሮግራም ለምታዳምጡ ሁሉ እንደምን ሰነበታችሁ? ጌታ አምላካችን የተባረከ ይሁን። ቃሉን እግዚአብሔር አምላካችን እንዲባርክልን ጸልይና አንድ መዝሙር ከሰማን በኋላ በቀጥታ ወደ ትምህርቱ እንሄዳለን። የዘላለም አምላክ እግዚአብሔር፣ ምሕረት ቸርነትህ ብዙ የሆነ እግዚአብሔር እናመሰግናለን። ዛሬ ደግሞ በፊትህ እንድንሆን እድል ስለሰጠህን ክብርና ምስጋና ላንተ ይሁን። ጌታ ሆይ፣ አሁን ደግሞ በፊትህ ሆነን እነሆ አንተን ለመምሰል የሚያስችለንን ትምህርት ስንወያይ ስንማር መንፈስህ ለእያንዳንዳችን እንዲያስተምረን እለምንሃለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም።
Yeah.
ኢየሱስን መምሰል። ባለፉት ሳምንታት ኢየሱስን ለመምሰል ኢየሱስ ከጀመረበት መጀመር አለብን የሚለውን ሐሳብ አንስተን ስንነጋገር ክርስቶስ የዋህና ትሑት ሆኖ እንዳገለገለ ተመልክተናል። በተጨማሪም ኢየሱስን ለመምሰል የጾምና የጸሎትን አስፈላጊነትም አንስቼ ነበር። በዛሬው ቀን የምንመለከተው ክርስቶስን ለመምሰል ከሚያስችለን መካከል አንዱና ዋናው ነገር የሆነውን የጾምና የጸሎትን ጉዳይ ነው። ስለ ጾምና ጸሎት ስንመለከት በቅድሚያ ግን እግዚአብሔር አምላካችን ለምን መጾም እንዳለብን፣ ጌታ ራሱ አገልግሎቱን ከመጀመሩ በፊት ለምን እንደ ጾመ ልናስተውል ይገባናል። ማንኛውም ዳግም የተወለደ ክርስቲያን በመንፈሳዊ ሕይወቱ ለማደግና ብሎም ደግሞ ክርስቶስን ለመምሰል ይፈልጋል። ክርስቶስን መምሰል ደግሞ በምኞት ብቻ ሳይሆን ከተለመደውና ከምንኖርበት መንገድ ወጥተን እርሱ ያደርግ የነበረውንና ይለማመድ የነበረውን መለማመድ እንዳለብን ልንገነዘብ ይገባል። ኢየሱስን መምሰል የምንችለው የእርሱም ምሳሌ በመከተል ነው። እርሱ ያደርግ የነበረውን ነገር ምንድን ነው ብለን ብንጠይቅ መልሱን በማቴዎስ 4 ላይ እናገኛለን። በተለይ ቁጥር 1 እና 2 ላይ እንዲህ በማለት ይነግረናል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ 40 ቀንና 40 ሌሊትም ከጾመ በኋላ ተራበ ይላል። መቼም በዚህ ዘመን በተለይም በዚህ ሀገር የምግብ መብዛት ይሁን የፍላጎት ማጣት አላውቅም፣ ጾምና ጸሎት እየተረሳ ነው። አሁን እንኳ ይህንን ሀሳብ ሳነሳ እንዴት ይቻላል? ስራስ እንዴት ይሰራል? ጾምና ጸሎትን ፓስተሩ ወይም የሙሉ ጊዜ አገልጋዮች የሚያደርጉት ጉዳይ እንጂ እያንዳንዱን ሰው ይመለከታል የሚል ጥያቄ በውስጣችን ሊነሳ ይችላል። ጌታ ኢየሱስ ግን ብዙ ጊዜ በጾም ጸሎት ያሳልፍ ነበር። እርሱ አምላክም ሰውም ሆኖ ሳለ ያን ያህል መጾም ካስፈለገው ለእኛማ ምን ያህል ያስፈልገን ይሆን? ወገኖቼ፣ አይቻልም አይሆንም የሚለውን የግል ምክንያት ከማቅረባችን በፊት ለምን መጾምና መጸለይ እንዳለብን ማስተዋል አለብን። የተነሳንበት ዓላማ ኢየሱስን ለመምሰል ከሆነ ሌላ አቋራጭ መንገድ የለም። ብዙ ጊዜ ከምንሰማው ነገር መካከል እግዚአብሔር በሕይወቴ ድንቅ ስራ ለምን አይሰራም? ለምን አልለወጥም? ለምን በቃሉ ላይ ታደርጋላችሁ የተባለው ድንቅና ታምር ሲፈጸም አላይም ስንል እንሰማለን። ወገኖቼ፣ እግዚአብሔር ዛሬም የሚሰራ አምላክ ነው። እግዚአብሔር የሚሰራው ግን እኛ በቃሉ ታምነን በፍጹም ልብ ስንታዘዝና ድርሻችንን ስንወጣ ነው። ጌታ ኢየሱስ በዚህ ምድር በነበረበት ጊዜ ያደርግ የነበረው ሁሉ ለእኛ ምሳሌ ለመሆን ነው። በአንደኛ ጴጥሮስ ምዕራፍ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና ይላል። በዚህ ስፍራ የምንባቡን አውድ ስንመለከት የሚናገረው ክርስቶስ መከራ ስለ እኛ እንደ ተቀበለ እኛም ምሳሌውን ተከትለን መከራም እንኳ ልንቀበል እንደሚገባ ነው። መከራን ስለ ክርስቶስ ከመቀበል በፊት ግን በጾምና በጸሎት የምንተጋ ሰዎች ልንሆን ይገባናል። ሐዋርያት ክርስቶስን መስለው ያለፉት በጾምና ጸሎት በመትጋት ነው። በበዓለ 50 ቀን መንፈስ ቅዱስ የወረደው በጾም ጸሎት ይተጉ በነበረበት ጊዜ ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 11:27 ላይ በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብ በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ ይላል። እንደገናም በሐዋርያት ሥራ ምዕራፍ 9:9-11 ይደተግስ የነበረውን ጳውሎስን ጌታ በታላቅ ብርሃን በደማስቆ መንገድ ላይ ሲገናኘው በምድር ላይ ወደቀ። ሲነሳ ምንም ማየት ስላልቻለ እየመሩት ወደ ደማስቆ ገባ። የሐዋርያት ሥራ 9:9 ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። ቁጥር 10 በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደምትባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እርሱ ይጸልያል። ሐናንያ የሚሉትም ሰው ገብቶ እጁን ሲጭንበት አይቷል አለው። የሐዋርያው 3 ቀን መጾምና መጸለይ መንፈሳዊ አይኑ እንዲበራና እግዚአብሔር ለሕይወቱ ያለውን ዓላማ እንዲረዳ አደረገው። ወገኖቼ ዛሬ እኛም መንፈሳዊ አይናችን እንዲበራ እግዚአብሔር ላቀደልን ዓላማ እንድንኖርና ክርስቶስን እንድንመስል ጾምና ጸሎት በጣም አስፈላጊ ነው። ወገኖቼ ጌታን መምሰል ካለንበት ሁኔታ የግድ መውጣት ይጠይቃል። ይህን ሀሳብ ደግሞ አለው። ጌታን መምሰል ካለንበት ሁኔታ ከለመድነው ልምምድ መውጣትን የግድ ይጠይቃል። ለዘመናት የለመድነው መንፈሳዊ ልምምዳችን ሊቀየር የግድ ነው። ጴጥሮስ በማቴዎስ 14:28-29 በማዕበል ትታወቅ ከነበረችው ጀልባ አይኑን አንስቶ ኢየሱስን ካየ በኋላ ጌታ ሆይ አንተስ ከሆንክ ወደ አንተ እንድመጣ አዘዘኝ አለው። ጌታም ና አለው። ከዚያ በኋላ ጴጥሮስ እንዴት በውሃ ላይ እራመዳለሁ ብሎ ምርምር ውስጥ አልገባም። በእምነት ኢየሱስን እያየ ከጀልባው ውስጥ ተነስቶ እግሩን በባህሩ ላይ አደረገ። በዚያን ጊዜ በውሃም ላይ መራመድ ጀመረ። ወገኖቼ ጌታን ለመምሰል ከኖርንበት ልምምድና ሁኔታ ወጥተን ጌታ ወደሚለን መግባት አለብን። ኢየሱስን ለመምሰል ጥሩ ጥሩ ደስ የሚሉ ትምህርቶችን ልንሰማ እንችላለን። ይሁን እንጂ እንደ ጴጥሮስ ጌታ በቃሉ የሚለንን ሰምተን ከጀልባችን ውስጥ ካልወጣን አዲስ ልምምድ ውስጥ አንገባም። የጌታም ክንድ በእኛ ሲሰራ አናይም። ስለ ጾምና ጸሎት መማርና ማወቅ ብቻውን በሕይወታችን ለውጥ አያመጣም። ጤናማዎች እስከሆንና በሕክምና ላይ ያለን እስካልሆን ድረስ ስለ ጾምና ጸሎት የምንማረው በተግባር ነው። ጌታ ኢየሱስ ክርስቶስ ጾምና ጸሎትን በቲዎሪ ብቻ አስተምሮ አላለፈም። ገና አገልግሎቱን ሲጀምር 40 ቀንና 40 ሌሊት ከጾመ በኋላ ፈታኝ እንደፈተነው በማቴዎስ 4 ላይ እናነባለን። ስለዚህ ስለ ጾምና ጸሎት ስናነሳ ያንን ሕይወት እየተለማመድነው ነው የምንማረው። ጌታ ኢየሱስ በማቴዎስ ምዕራፍ 4ና በሉቃስ ምዕራፍ 4 ላይ ከጾመው ሌላም ይጾም ነበር። በማቴዎስ 17:19-21 ደቀ መዛሙርቱ ከአንድ ብላቴና ላይ አጋንንት ማውጣት አቅቷቸው ኢየሱስ ሲመጣ የልጁ አባት ደቀ መዛሙርትህ ሊያወጡት አልቻሉም፣ እርዳኝ አለው። ጌታ ጋኔኑን ገሰጸና አወጣው። ደቀ መዛሙርቱ ብቻቸውን ሲሆኑ እኛ ለምንድን ነው ማውጣት ያልቻልነው አሉት። በዚያን ሰዓት ሁለት መሰረታዊ ምክንያት ነገራቸው። አንደኛው እምነት፣ ሁለተኛው ጾምና ጸሎት እንደሆነ። በቁጥር 21 ላይ ይህ አይነቱ ግን ከጸሎትና ከጾም በቀር አይወጣም አላቸው። ምንም እንኳ ቀደም ሲል ጌታ ኢየሱስ ለደቀ መዛሙርቱ አጋንንትን እንዲያወጡ ስልጣንን ቢሰጣቸው በስልጣናቸው ላይ ተጨማሪ እምነትና ጸሎት ያስፈልጋቸው ነበር። እኛም ዛሬ የልጅነት ስልጣን ተሰጥቶናል። ዮሐንስ ወንጌል ምዕራፍ 1:12 ላይ ሄደን ስናነብ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይህ ስልጣን አጋንንትንም የማስወጣት በሽተኞችንም የመፈወስ አይቀርም። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 2 ቁጥር 13 እስከ 16 ባለው ክፍል በቤተ መቅደስ ይነግዱ የነበሩትን ሰዎች በሬዎችንና በጎችን ጅራፍ አበጅቶ እየገረፈ ካባረረ በኋላ ደቀ መዛሙርቱ በመዝሙር 69 ከ9 እስከ ቁጥር 11 ላይ ያለውን አስታውሰው የቤትህ ቅናት በልታኛለችና የሚሰድቡህን ስድብ በላይ ወድቋልና ነፍሴ በጾም አስመረርኳት የሚለውን የዳዊትን መዝሙር አሰቡ። ይህ ጥቅስ ጌታ ኢየሱስ ያለፈበትን የሚጠቁም ጥቅስ ነው። ጌታ ለእግዚአብሔር ቤት ቅናት ስለነበረው በጾምና በጸሎት በልቅሶ ወደ አባቱ ይቀርብ ነበር። በመዝሙር 69:11 ላይ ማቅ ለበስኩ ምሳሌም ሆንኩላቸው ይላል። ዳዊት አስቀድሞ በሕይወቱ ያለፈበት ነገር በጌታም ሕይወት ተፈጽሟል። ቃሉ ትንቢታዊ አነጋገር ነበር። በዚህ መሰረት የምንመለከተው ነገር ቢኖር ምንድን ነው? ጌታ በጾምና በጸሎት ይተጋ እንደነበረ ነው። ወገኖቼ ስጋችን በደላው ቁጥር ልባችን እየደነደነ የሚሄድ ነው። እንኳን ልንጸልይ እግዚአብሔርንም እንኳ ማሰብ ይሳነናል። ስለዚህ ነፍሳችን እንዳትከሳ ዘወትር ስጋችንን በጾም ጸሎት ልናስገዛ ይገባል። መጾም ማለት ባጭሩ መከልከል ማለት ነው። ስጋችንን ነርሽ ከሚያደርገው ነገር ተከልክለን ነፍሳችን የእግዚአብሔር ፍላጎት በውስጧ እንዲቀጣጠል ራሳችንን በትህትና ወደ እግዚአብሔር እንድናቀርብ የሚያስችለን ነው። ስንጾም ከምግብ መከልከል ብቻ ሳይሆን በዓይናችን ከምናየው፣ በጆሯችን ከምንሰማው፣ በተግባር ከምንፈጽመው ከማንኛውም ክፉ ነገር ሁሉ መከልከል ይኖርብናል። ወገኖቼ ዛሬ የእግዚአብሔር ቤት እኛ ነን። ይህ የእግዚአብሔር ቤት የስጋና የዓለም መነገጃ ቦታ ሆኗል። ያንን ልናጸዳ የምንችለው በጾምና በጸሎት ነው። ቤቱ የጸሎት ቤት በመሆን ፈንታ የንግድ ቤት ስናደርገው እግዚአብሔር ያዝናል፣ ለእኛም ቢሆን መርገም ይሆናል። ጌታ ኢየሱስ በማቴዎስ 21:13 ላይ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አድርጋችሁታል አላቸው። ወገኖቼ ዛሬ ጌታ በአካል ቢገለጥ ከዚህ ያነሰ ነገር ይናገር ይሆን? ቤቱን እናጽዳ፣ እኛ የእግዚአብሔር ቤት ነን። በአንደኛ ቆሮንቶስ 3:16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንደሚኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ወገኖቼ የእግዚአብሔር ቤተ መቅደስ የሚያፈርሰው ስጋዊነት ነው። ይህም እርስ በርስ በመለያየት በሐሰት ትምህርት፣ በክርክር፣ በጥል ስለሆነም ከዚህ ለመጠበቅ በተቻለ ሁሉ በቅድስና ልንመላለስ ይገባል። ቅድስና ማለት ለእግዚአብሔር መለየት ማለት ነው። እንደ እግዚአብሔር ሰዎች የእግዚአብሔር ፈቃድ በሌለበትና እግዚአብሔርን በሚያሳዝን ነገር ውስጥ መግባት የለብንም። ጾምና ጸሎት ከአሁን በፊት ካነሳናቸው ከትህትናና ከየዋህነት ጋር ተያይዞ የሚሄድ ነገር ነው። በእርግጥ በእግዚአብሔርም በሰው ፊት በትህትናና በየዋህነት መመላለስ የምንችለው የጾምና የጸሎት ህይወት ሲኖረን ነው። ጾምና ጸሎት የበለጠ ወደ እግዚአብሔር እንድንቀርብ ከማድረጉም በላይ እግዚአብሔርንም ወደ እኛ ያቀርበዋል። በመጽሐፈ ዕዝራ ምዕራፍ 8 ከቁጥር 21 እስከ 23 በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናው መንገድ ለእኛና ለልጆቻችን
ነገር ለመስራት ከባቢሎን ወደዛ ሲጓዙ በመንገድ ላይ ብዙ ጠላቶች ሊያጋጥሟቸው ስለሚችሉ ከንጉሱ ሰራዊት ለመጠየቅ የሚረዷቸውን ለመፈለግ ልቡ ፈርቶ ነበር። በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሱ እለምን ዘንድ አፍሬ ነበርና ይላል። ነገር ግን ይህን ጉዳይ ወደ እግዚአብሔር ይዘው በቀረቡ ጊዜ እግዚአብሔር የንጉሱን ልብ አነሳስቶ ገና እሱ ሳይጠይቅ የሚያስፈልገውን ነገር ፈቀደለት። ቁጥር 23 ላይ በዚሁ መጽሐፍ ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን ይላል። ለልመናችን መልስ የሚያስገኝልን የጾም ጸሎት ሕይወታችን ነው። ይህ ሲባል ጾም ጸሎት የእግዚአብሔርን እጅ የምንጠበዝዝበት መሳሪያ እንዳልሆነም ልንገነዘብ ይገባናል። እግዚአብሔር ስለ ጾምንና ስለ ጸለይን ብቻ ሳይሆን እንደ ሐሳቡ የሆነውን ነገር ደግሞም ለእኛ የሚበጀንን ነገር ስንጠይቅ መልስ ይሰጠናል። በዚህ ባነሳሁት ጥቅስ ውስጥ የምንመለከተው ሕዝቡ በእግዚአብሔር ፊት እንዴት ራሳቸውን አዋርደው እንደ ጾሙና እንደ ጸለዩ ነው። ለዚህም ነው ቁጥር 23 ላይ እግዚአብሔር ጸሎታቸውን ሰማ መለሰላቸውም የሚለውን ሐሳብ የምንመለከተው። ወገኖቼ ጸልያችሁ ጸሎታችሁ ካልተመለሰ በእግዚአብሔር ፊት ራሳችሁን አዋርዳችሁ ጾሙ። እግዚአብሔር እንደ ፈቀደው በራሱ ሰዓት ለእናንተ አስፈላጊ የሆነውን ሁሉ ያደርጋል። እዚህ ላይ ልብ በሉ፣ እናንተ የምትፈልጉትን ሳይሆን ለእናንተ አስፈላጊ የሆነውን ነገር እግዚአብሔር ያደርግላችኋል። እዝራ ለሕዝቡም ለራሱም አስፈላጊ የሆነውን ነገር ለመነ፣ መልሱም በፍጥነት መጣለት። ጾምና ጸሎት የእግዚአብሔር ፈቃድ የምናስፈጽምበት እንጂ የስጋችንን ፈቃድ የምናሟላበት አይደለም። የእግዚአብሔር ፈቃድ በሌለበት ነገር እድሜ ልካችንን ብንጾምና ብንጸልይ የሚሆን ነገር የለም። ጾምና ጸሎት በእግዚአብሔር ፊት ትሑትና የዋህ ሆኖ መቅረብ ብቻ ሳይሆን የሚያመጣውም ሌላ በረከት አለ። እኔስ የመረጥኩት ጾም እንዲህ ያለ ነውን እያለ በኢሳያስ ላይ ይናገራል። በኢሳያስ 58 ከቁጥር 6 እስከ ቁጥር 8 እኔስ የመረጥኩት ጾም የበደል እስራትን ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፈቱንስ አርነት ትሰጡ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ፣ ስደተኞችና ድሆችን ወደ ቤትህ ታገባ ዘንድ፣ የተራቆተኑስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህም እንዳትሸሸግ አይደለምን ይላል። እዚህ ላይ ትልቅ ምስጢር አለ። ስንጾም ዝም ብለን የእኛን ፍላጎት ብቻ ይዘን መቅረብ ሳይሆን አስቀድመን ሕይወታችንን መፈተሽ አለብን። እግዚአብሔር እንድናደርጋቸው የነገረንን ነገሮች ማድረግ አለብን። ያስቀየሙን ሰዎች ቢኖሩ፣ ያዘንባቸው ሰዎች ቢኖሩ ዝም ብለን አይደለም በእግዚአብሔር ፊት የምንቀርበው። ያንን ነገር እንድናስተካክል ያስፈልጋል። የበደልናቸው ሰዎች ቢኖሩ ያንን የበደልነውን በደል ማስተካከል ያስፈልገናል። በዚህ ስፍራ ላይ የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ የሚለው ይህንን ነው። ወገኖቼ እያንዳንዳችን ስለ ራሳችን እናውቃለን። ማንም እንዲነግረን አያስፈልግም። የእግዚአብሔር መንፈስ ከእኛ ጋር ነው። የእግዚአብሔር ቃል በእጃችን ነው። የእግዚአብሔር ቃል የሚነግረን ነገር ካደረግን እግዚአብሔር በሕይወታችን አስደናቂ ነገር ያደርጋል። ስለዚህ ለጾም ስንዘጋጅ ይህንን እናስተውል። በቁጥር 8 ላይ ጾም ጸሎታችን በመልካም ምግባር ሲታቀፍ የሚያስገኘው በረከት አለ፣ የሚያመጣው መልስ አለ። የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል። ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮሃለህ፣ እርሱም እነሆኝ ይልሃል ይላል። ወገኖቼ እንደ እግዚአብሔር ፈቃድና ሐሳብ ራሳችንን አዋርደን በትህትና በእግዚአብሔር ፊት ስንጾምና ስንጸልይ እግዚአብሔር ለጸሎታችን መልስ ብቻ ሳይሆን እኛ ያልጠበቅነውን ነገር በሕይወታችን ያደርጋል። ዛሬ ሰዎች የተያዙበት የበደል እስራት ምንድን ነው? በአመፃና በኃጢአት መታሰር ነው። በስጋ ፈቃድ መታሰር፣ በርኩሰት መመላለስ፣ ፈሪሃ እግዚአብሔር ማጣት ነው። ለጾም ጸሎት ስንዘጋጅ መጀመሪያ በንስሐ መጽዳት አለብን። ከሞራል ውድቀትና ከክፉ ልማድ መላቀቅ አስፈላጊ ነው። በቀና ልብ ወደ እግዚአብሔር በጾምና በጸሎት ስንቀርብ እግዚአብሔር ከነዚህ አጉል ልማዶች ነጻ ያወጣናል። በእርግጥ ኢየሱስን መምሰል ከፈለግን እንደ ኢየሱስ በጾም ጸሎት ልንተጋ ይገባናል። እግዚአብሔር ቢፈቅድ ብንኖርም ሳምንት ይህንን ጾምና ጸሎት የሚለውን ሀሳብ በዝርዝር እንመለከታለን። እስከዚያው እንጸልያለን። ቅድም እንዳልኳችሁ ጸሎትን የምንማረው በተግባር ነው። ብዙ ስለ ጸሎት የተጻፉ መጽሐፎች አሉ፣ ብዙ ትምህርቶች ተሰጥተው ይሆናል። ነገር ግን በተግባር ጉልበታችን ተንበርክኮ በእግዚአብሔር ፊት ካልማለን ድረስ በሕይወታችንም ሆነ በሌላ ሕይወት በሌላ ሰው ሕይወት የምናመጣው ለውጥ የለም። እግዚአብሔር አምላካችን የሰማነውን ይባርክልን። አጭር ጸሎት ካደረግን በኋላ በቀጥታ ወደ ትምህርታችን በቀጥታ መዝሙር አሰማችኋለሁ። ይቅርታ። እግዚአብሔር አምላክ ክብርና ምስጋና ላንተ ይሁን። ጌታ ሆይ ልጄ ኢየሱስ ክርስቶስ በዚች ምድር ላይ በነበረበት ጊዜ በጾም ጸሎት ይተጋ ነበረ። እሱን ለመምሰል እየተማርን ያለ ነው። ወደዛ የሚመራን አንዱና ዋናው ነገር